Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 14 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? አስተናጋጆቻችሁ አዲሱ አበበና
እኔም ሶሎሞን አባተንን። ጤና ይስጥልን።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለ21 ሰዎች ፕሬዚዳንታዊ የነጻነት ሜዳሊያ ሸለሙ።
Today we celebrate extraordinary Americans who have lifted our spirits.
ዛሬ መንፈሳችንን ከፍ ከፍ የሚያደርጉልንን አንድነታችንን ያጠነከሩልንና ወደ እድገት የገፉንን ልዩ የሆኑ ድንቅ አሜሪካውያን እናከብራለን።
የአሜሪካው ፕሬዚደንት ሽልማቱን ከሰጡ በኋላ ካደረጉት ንግግር የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን።
አሁን የዓለም ዜናው ይነበባል። ወደ 18,000 የሚሆኑ የቀድሞ ስደተኞች በዚህ ዓመት በሶማሊያ ኪስማዮ ውስጥ እየሰፈሩ ሲሆን አብዛኛዎቹ በቂ መጠለያ፣ ምግብ፣ የጤና ጥበቃና ሥራ ለማግኘት ጥረት እያደረጉ መሆናቸው ተሰምቷል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው የቀድሞ ስደተኛ አብዱላሂ መሐመድ ከቀድሞ ልምድ ለመላቀቅ እንደሚሞክር ተስፋውን ገልጧል። ክልሎቹ ለየት ባለ ሁኔታም አሁን በአንድ ጋራዥ ውስጥ የመካኒክነት ልምምድ እያደረገ መሆኑ ታውቋል። አሁን እዚህ ቢያንስ አንድ ሙያ እየተማርኩኝ ነኝ ያለው አብዱላሂ ዳዳብ መጠለያ ጣቢያ ውስጥ በሆን ኖሮ ይህን አይነት እድል አላገኝም ነበር ሲልም ተናግሯል። የልምምድ ጊዜውም ለሌላ አንድ ወር መራዘሙን ጠቅሶ አሁን በቂ ልምድና ተሞክሮ ይዤ እወጣለሁ ሲል ተናግሯል።
በአውሮፓውያኑ የዘመን አቆጣጠር በ2014 እና በተጨማሪም በተከታዩ 2015 ዓ.ም መጀመሪያ ላይ ላይቤሪያን፣ ጊኒንና ሴራሊዮንን ክፉኛ የመታው የኢቦላ ወረርሽኝ የብዙ ሺህ ሕዝብ ሕይወት አጥፍቷል። ይህን ህመም በተመለከተ ቀድሞውኑ ያላደጉ ወይም ድሃ በሆኑ ሀገሮች ውስጥ ያለው ችግር በሽታውን አስቀድሞ ለማወቅ ከታወቀም በኋላ በቁጥጥር ስር ለማዋል በቂ መሰናዶና አቅም አለመኖሩ እንደነበር ተገልጿል። በኢቦላ ላይ የሚደረጉ የምርመራ ውጤቶችን ከሆስፒታል ለማግኘት 3 አንዳንዴም 4 ቀናት እንደሚፈጅ የተናገሩት የዩታ ባዮቴክኖሎጂ ምሁር ማት ሹሊዮን አንድ ለምሳሌ ወባ ያለበት ሰው ከኢቦላ ህመምተኛ ጋር ቢተኛ ይህ ሰው ባልነበረበት ህመም በኢቦላ ለመያዝ እድሉ ሰፊ ነው ብለዋል። እናም መፍትሄው በዚህ ህመም ላይ ወሳኝ የምርምር ውጤቶችን ማግኘትና ለምርምር ስራም በቂ መሰናዶ የሌላቸው ተቋማት አስፈላጊ የቤተ ሙከራዎችን ወይም ላቦራቶሪ አገልግሎቶችን ማግኘት ይኖርባቸዋል ብለዋል።
ከዩኒቨርሲቲ የሚያገኘው ልምድ ወይም የሚገኘው ልምድ ከዕለት ተዕለት የቤት ስራ ወይም ከንባብ አሊያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናግረዋል። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብሰባ አመፅን፣ አክራሪነትንና የተቀናጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች መወያየቱ ተሰምቷል። አንድ ሰው አክራሪ ለመሆን የግድ ማበድ የለበትም፣ ልክ እንደኛ ያለ ማንም ሰው አክራሪ ሊሆን ይችላል ስትል ንግግሯን የጀመረችው የኬንያ ብሔራዊ አንድነትና ህብረት አባል የሆነችው ሊንዳ ኦቺል ነች። መማር ወይም ንጹህ መልበስ ከአክራሪነት እንደማያድንም አክላ ተናግራለች። ሊንዳ ይህን ንግግር ያደረገችው ወደ 60 ለሚሆኑ የዩኒቨርሲቲ አመራር አባሎች ሲሆን በኬንያው ናይሮቢ ዩኒቨርሲቲ ውስጥ አክራሪነትን በተመለከተ በተሰጠ ሴሚናርም መሆኑ ታውቋል። አክራሪነት በተለይ በወጣቱ ህይወት ውስጥ የሚከሰተው ከተስፋ መቁረጥ ጋር በተያያዘ እንደሆነም ተናጋሪው ወይም ሌላው ተናጋሪ አመልክቷል።
ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የደቡብ ካሮላይናዋን ገዢ ኒኪ ሃሌይን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር አድርገው ሾመዋል። ተመራጩ ፕሬዚደንት እኚህኑ ኒኪ ሃሌይን በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር አድርገው በሥራ ዘመናቸው ሲሰይሙ የመጀመሪያዊቱ ሴት አሜሪካዊ ፖለቲከኛ መሆናቸው ነው። ለዶናልድ ትራምፕ አስተዳደር ከህንድ ስደተኛ ቤተሰብ የተወለዱት የ44 ዓመቷ ሃሌ በአሁኑ ጊዜ ሁለተኛው የገዥነት ዘመናቸው ላይ ሲሆኑ ከዚህ ቀደም ምንም አይነት የውጭ ፖሊሲ ልምድ እንደሌላቸውም እየተነገረ ነው። ሃሌ ለረጅም ጊዜ በተካሄደው የምርጫ ዘመቻ ወቅት ዶናልድ ትራምፕን ሳይሆን የፍሎሪዳውን ሴናተር ማርኮ ሩቢዮን ነበር የሚደግፉት። ሩቢዮ ከውድድሩ ሲወጡ ደግሞ ድጋፋቸውን ለቴክሳሱ ሴናተር ቴድ ክሩዝ ማድረጋቸው ይታወሳል። ከምርጫው ጥቂት ቀደም ብሎ ግን ወደ ዋይት ሃውስ ለመግባት የተያዘው አጠቃላይ ውድድር አላስደሰተኝም ያሉት ሃሌ፣ ለማንኛውም ግን ድምጼን ለትራምፕ እሰጣለሁ ብለው እንደነበር ይታወሳል።
ዶናልድ ትራምፕ አሜሪካን ከፓሲፊክ ንግድ ስምምነት ለማስወጣት ማቀዳቸውን የጀርመኗ አንጌላ መርክል አበሳጫቸው። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕ የሥራ መጀመሪያ ዩናይትድ ስቴትስን ከመላ አትላንቲክ ሸሪክ አገሮች ኅብረት ማስወጣት ነው ማለታቸው እንዳላስደሰታቸው የጀርመኗ ቻንስለር አንጌላ መርክል አስታውቀዋል።
dass das transpazifische Abkommen jetzt wahrscheinlich nicht Realität wird.
እውነቴን ልንገራችሁ፣ ፓስፊክ አቋራጭ የንግድ ሽርክና ቲፒፒ ምናልባትም ስራ ላይ ላይውል መቻሉ በጣም አሳዝኖኛል። ከዚህ እርምጃ ማን እንደሚጠቀም እኔ አላውቅም፣ መተንበይም አልፈልግም። አንድ የማውቀው ነገር ግን አለ። ይኸውም ሌሎች የንግድ ውሎች ይፈጸማሉ። እነዚህ ውሎች የፓስፊክ አቋራጭ የንግድ ሽርክና የሚኖረውን ደረጃም ሆነ ጥራት አይኖራቸውም።
ሚስ መርክል ምንም እንኳ ትራምፕን በስም ባይጠቅሱም የንግድ ስምምነቱ መዳከም ግን ቅሬታ እንዳሳደረባቸው አመልክተው ሌላ ተለዋጭ እቅድ ቢኖርም ደግሞ እዚህኛው ወይም እንደዚህኛው ውጤታማ እንደማይሆን ገልጠዋል። ዲሞክራቷ ሂለሪ ክሊንተን አሸናፊዎች በሚለዩበት የግዛቶች የምርጫ ድምፅ አግኝተው በዋይት ሀውስ ቤተ መንግስትን ካሸነፉት ከዶናልድ ትራምፕ በ2 ሚሊዮን በላይ የመራጮች ድምፅ መብለጣቸው ተዘገበ። የልምድ ቆጠራው በአንዳንድ ክፍለ ግዛቶች አሁንም እየተካሄደ ነው። ሂለሪ ክሊንተን በዛሬው ዕለት ከዶናልድ ትራምፕ በ2,017,563 ድምፅ ይበልጣሉ። ክሊንተን ባሸነፉባቸው እንደ ካሊፎርኒያ ባሉ ግዛቶች ያልተቆጠሩ ድምጾች መኖራቸው በዚያ ምክንያት ቁጥሩ ሊጨምር ይችላልም ተብሏል። ቁጥሩ የቱንም ያህል ቢጨምርም ግን የምርጫን ውጤት ሊቀይረው እንደማይችል ታውቋል።
እንግሊዛዊቱን እንደራሴ ጆ ኮክስን ገድሏል ተብሎ ክስ ተመስርቶበት የነበረው ግለሰብ ጥፋተኝነት ተበይኖበታል። ዛሬ የፓርላማ አባሏ ግድያ መላዊቱን አውሮፓ ያስደነገጠ የወንጀል አድራጎት እንደነበረ ይታወሳል። በዛሬው ዕለት የለንደን ኦልድ ባሌ ማዕከላዊ ወንጀል ፍርድ ቤት ጉዳዩን ለማየት ባስቻለው 90 ደቂቃ የፈጀ ችሎት የ53 ዓመቱን ቶማስ ማሪ ጥፋተኛ ነው ሲል በይኗል። ጥፋተኛ የተባለው ተከሳሽ ከውሳኔው በኋላ ምንም አይነት ስሜት አለማንጸባረቁ ተዘግቧል። የኮክስ ባለቤት ከችሎቱ ውጪ ለጋዜጠኞች ሲናገር የባለቤቱ ግድያ በራስ የመሸነፍ ድርጊት ነበር ብሏል።
The killing of Joe was a political act, an act of terrorism. But in the history of such acts,
የጆ ግድያ ከፖለቲካ ጋር የተያያዘ የሽብር ድርጊት ነበር። ግድያው የሽብርተኝነት ድርጊት ነው። ነገር ግን ምናልባትም በታሪክ ውስጥ በጣም ብቃት የሌለውና በራስ የመሸነፍ እርምጃ ነው። በማህበረሰቦች መካከል ከፍቅር ይልቅ ጥላቻ እንዲፈጠር ሆን ተብሎ የተከወነ ሚሊዮኖችን ዝም ለማሰኘት የተደረገ ጥረት ነው። ድርጊቱም በሚሊዮኖች ተሰሚነት ያገኘ ሆኗል።
ለስደተኞች አለኝታ እንደነበሩ የሚነገርላቸው ኮክስ ላይ በጥይትና በስለት በተፈጸመው ግድያ ተጠርጥሮ የተያዘው ማየር ብቻ ነበር። ኮክስ በእንግሊዝ ፓርላማ አዲስ አባል የነበሩ ሲሆኑ ባለፈው ሰኔ ማለት ነው መራጮችን ለማበረታታት እንግሊዝ ከአውሮፓ ህብረት እንዳትወጣ ማለት ነው በሰሜናዊ እንግሊዟ ከተማ ብሪስታል ዘመቻ ሲያካሂዱ ነበር ጥቃቱ የተፈጸመባቸው።
በመጨረሻም ዛሬ ረቡዕ ባደረሰችው ድንበር ተሻግራ ጥቃት በአጨቃጫቂው ካሽሚር ግዛት ቢያንስ 11 ሲቪሎችንና 3 ወታደሮችን ገድላለች ስትል ፓኪስታን ህንድን ወነጀለች። የፓኪስታን ጦር ሰራዊት በወሰደው የአጸፋ ጥቃት ቢያንስ 7 የህንድ ወታደሮች ገድሏል። ህንድ ለፓኪስታን ክስ ምላሽ አልሰጠችም። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 14 2009 ዓመተ ምህረት ምሽት ፕሮግራም ነው።
ያው ዞሮ ዞሮ ለኔ አክለ አዳይ ነገር አይሰጠኝም። ተፈጠረ ተፈጣ ምናምን ትጉም ብለው ነው እንግዲህ ምን እንደሆነ ያረብረብ ያረጉልኝ ነበረ የምፈልገው እንጂ 18 ዓመት ተፈርዶበታል።
መሰረት ንጉሴ ትባላለች። የአሲድ ጥቃት የደረሰባት ወጣት ታሪኳን በዚህ ምሽት በስፋት ታጫውተናለች።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለ21 ሰዎች ፕሬዚዳንታዊ የነጻነት ሜዳሊያ ሸልመዋል። ቀደም ሲል በዜናችን እንደጠቀስ ነው ይህ የትናንቱ ሽልማት ሚስተር ኦባማ ለሲቪሎች የሚሰጥ የአገሪቱን ከፍተኛ ሽልማት ለመጨረሻ ጊዜ መስጠታቸው ነው። የቪኦኤዋ ሜሪ አሊስ ሳሊናስ ከዋይት ሀውስ ያጠናቀረችውን ዘገባ ቆንጅታ ታቀርባለች።
ፕሬዚደንት ባራክ ኦባማ ይህ የነጻነት ኒሻን አሜሪካ ውስጥ ማንኛውም ሰው ይቺን ሀገር የተሻለች እንድትሆን ለመርዳት ይችላል የሚለውን እምነታችንን የምናከብርበት ነው ብለዋል።
Today we celebrate extraordinary Americans who have lifted our spirits.
ዛሬ መንፈሳችንን ከፍ ከፍ የሚያደርጉልንን አንድነታችንን ያጠነከሩልንና ወደ እድገት የገፉንን ልዩ የሆኑ ድንቅ አሜሪካውያን እናከብራለን።
ከነዚህ ተሸላሚዎች መካከል በሲኒማ፣ በሙዚቃና በኪነ ጥበብ ዓለም ደግሞም በስፖርት፣ በሳይንስና በበጎ አድራጎት ስራዎች ላይ የተሰማሩ ይገኙባቸዋል። ለምሳሌ ያህል የማይክሮሶፍት ኩባንያው መስራች ባለቤት ቢል ጌትስ እና ባለቤታቸው መሊንዳ ጌትስ፣ የበጎ አድራጎት ድርጅታቸው ለጤና ጥበቃ፣ ለድህነትና ለረሃብ ማስወገጃ እንቅስቃሴዎች እስካሁን 36 ቢሊዮን ዶላር ለግሷል። ቢልና መሊንዳ ጌትስ ተባብረን ከሰራን ይችን ዓለም የሚገባት ቦታ እንድትደርስ ለማድረግ እንችላለን በሚለው እንቅልፍ ነስቶ በሚያንቀሳቅሰው የተስፋ ስንቃቸው እኛንም እያነቃቁናቸው ተብለው ተወድሰዋል። አንዱ ታዋቂ ተሸላሚ ደግሞ ስለ ማህበራዊ ፍትህ እውነቱን በመናገር ስሙ የተጠራው ታዋቂው የቅርጫት ኳስ ኮከብ ካሪም አብዱል ጃባር ነው።
Physically, intellectually, spiritually, Kareem is one of a kind. An American who illuminates both
በአካላዊ በአምራዊና በመንፈሳዊ ብቃቱ ካሪም መሰለልሽ ነው። እጅግ መሰረታዊ ሆኖ መብቶቻችንን ብቻ ሳይሆን ተላላቂ ወደፊት ተስፋዎቻችን ላይ ብርሃን የሚፈነጥቅ አሜሪካዊ።
ሚስተር ኦባማ ታላቁን የነጻነት ክብር ኒሻን እንደ ቶም ሃንክስ፣ ሮበርት ዲኔሮና ሮበርት ሬድፎርድ እንዲሁም ሲሲሊ ታይሰንን ለመሳሰሉ ስመጥር ተዋናዮችም አበርክተዋል። ተሟጋቾች፣ ሳይንቲስቶች፣ አርቲስቶችም እንዲሁ። የቪየትናም ጦርነት አርበኞች መታሰቢያ ሐውልት ስራ የኪነ ህንጻ ባለሙያዋ ማያሊን አንዷ ናት።
The Vietnam Veterans Memorial has changed the way we think about monuments, but also about everything.
የቪየትናም ጦርነት አርበኞች መታሰቢያ ሐውልት ስለ ሐውልት ብቻ ሳይሆን ስለ መስዋዕትነት፣ ስለ አገር ወዳድነትና ስለ ራሳችን ያለንን አስተሳሰብ ጭምር ቀይሮታል።
ኮሜዲያንና ተዋናይት ኤለን ዲጀነረስም አንዷ ተሸላሚ ነች። በምትጫወተው ሚና ሁሉ እርስ በርሳችን በደግነት እንድንተያይ፣ ሌሎችን ልክ ለራሳችን በምንፈልገው መንገድ ማስተናገድ እንዳለብን የምታስታውሰን ተብላ ተከብራለች። ኤለን ዲጀነረስ ታሪክ የሰራችው ራሷ በግሏ ደግሞም በቴሌቪዥን ትርኢት በምትጫወተው ገጸ ባህሪ የተመሳሳይ ጾታ አፍቃሪ መሆኗን ይፋ ባደረገችበት ወቅት ነው። ሚስተር ኦባማ የዚህ የታላቅ ሜዳሊያ ተሸላሚዎች እያንዳንዳቸው በግሌ በከፍተኛ ደረጃ ነክተውኛል ብለዋል። ደግሞም አሜሪካን ለታላቅነቷ የብዝሃ ተዋጽኦዋ እንደሚጠቅማት እነዚህ ተሸላሚዎች ያስታውሱናል ብለዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኬንያና ኢትዮጵያ የድንበር አስተዳደር ጉባኤያቸውን ዛሬ ሲያካሂዱ በጸጥታ ጥበቃ፣ ንግድና ስደትን በሚመለከቱ ጉዳዮች ላይ ተወያይተዋል። ለአሜሪካ ድምፅ የስዋሂሊ ዝግጅት ክፍል ዘጋቢዎች ከሞምባሳ ባስተላለፉት ዘገባ ሁለቱ ጎረቤቶች ስምምነቶቻቸውን ተግባራዊ ለማድረግ ባሉባቸው የአፈጻጸም እክሎች ዙሪያ መምከራቸውም ተነግሯል። ሄኖክ ሰማእግዜር ተጨማሪ ይዟል።
በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን ወደ ሌላ የስደተኞች ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸው ይታወሳል። ዛሬ በሞምባሳ ኢትዮጵያና ኬንያ የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል።
ይሄኛው ስብሰባ 31ኛው የኢትዮጵያና የኬንያ የጠረፍ አስተዳዳሪዎችና ኮሚሽነሮች ስብሰባ ነው። በሁለቱ ሀገሮች ረዥም ግንኙነት ውስጥ አሁን 31ኛው ይሄ ነው ማለት ነው። በዚህ ስብሰባ ላይ ንግግር የሚደረግባቸው ጉዳዮች በርካታ ናቸው። ሲጀመር የስብሰባ ተሳታፊዎች ከተለያዩ መስሪያ ቤቶች የሚመጡ ናቸው። ከውጭ ጉዳይ፣ ከሀገር አስተዳደር፣ ከግብርና፣ ከጠረፍ አስተዳዳሪዎች እና ከመሳሰሉት በርካታ ሀገር አቀፍና ክልላዊ ተቋሞች የሚመጡ ናቸው። የሚነሱ አጀንዳዎች በርካታዎች ናቸው። የስብሰባ ተሳታፊዎች በርካታዎች ናቸው። በሁለት ቡድን ተከፍሎ ነው ውይይት የሚያደርጉት። በድንበር ክልላ ላይ ውይይት ይደረጋል። በኢሚግሬሽንና በሁመን ትራፊኪንግ የምንለው የሰው ህገወጥ ወይ ዝውውር ላይ ውይይት ይካሄዳል። በጠረፍ ደህንነት ላይ ሌሎችም ለምሳሌ የጠረፍ ንግድ፣ የቀረጥ ጉዳይ፣ የጤና ጉዳይ፣ የግብርና ጉዳይ፣ የትምህርትና የመሳሰሉት ነገሮች ላይ ስብሰባ ውይይት ይካሄዳል እና የሚተላለፉ ውሳኔዎች ደግሞ በሁለቱም ወገኖች ተግባራዊ ይደረጋሉ። ሲጠቃለል ለሁለቱ ሀገሮች ግንኙነት ይሄ ከፍተኛ አስተዋጽኦ ያደርጋል ማለት ነው።
በጉባኤው የኬንያ መንግስት የካቢኔ ጸሐፊ በፍጥነት ስምምነቶችን በተለይ የድንበር ስምምነቶችን ተፈጻሚ ለማድረግ ሁለቱ ሀገሮች እንዲሰሩ ማሳሰባቸውም ተዘግቧል። ሁለቱ ሀገሮች ያፈጻጸም ችግር አለባቸው ወይ በሚል አምባሳደር ዲና ሙፍቲን ጠይቀናል።
በሁለቱ ሀገሮች መካከል በእስካሁኑ ረዥም ግንኙነት ውስጥ ከ60 በላይ የተለያዩት ትብብር ስምምነቶች ተፈራርመናል። እነዚህ ትብብር ስምምነቶች በኢኮኖሚ፣ በጸጥታ፣ በፖለቲካ፣ በማህበራዊ ዘርፍ ወዘተ የተካሄዱ ስምምነቶች ናቸው። በእነዚህ ስምምነቶችን ተግባራዊ ለማድረግ በተለያዩ ደረጃዎች እንቅስቃሴ ተደርጓል። የተወሰኑቱ ተግባራዊ ሆኗል። ያልተተገበሩና በሂደት ላይ ያሉም አሉ እና ይህንን ለማስገንዘብ ነው የሚኒስትሩ የተፈራረምናቸውን ነገሮች ተግባራዊ ማድረጉ ላይ ጠንክረን እንስራ፣ በዚህ ላይ እንዴት እንደምንሄድበት እኒህ የሚል ነገር ያቀረቡት
በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያና ኬንያ በርካታ ስደተኞች የሚመነጩባቸው በተለይ ኢትዮጵያ የሚሰደዱባቸውና የሚተላለፉባቸው ሀገሮች ናቸው። ሕገ ወጥ የሰዎች ዝውውርን አስመልክቶ በጉባኤው ስለተወያዩት አስረድተዋል።
ሕገ ወጥ የሰዎች ዝውውር የሪጂኑ በአጠቃላይ የአፍሪካ ሀገር ችግር ነው። ብዙዎቹ የአፍሪካ ሀገሮች የዚህ የዝውውሩ መነሻ ናቸው። አንዳንዶቹ ደግሞ መዳረሻ ናቸው። አንዳንዶቹ ደግሞ መተላለፊያ ናቸው። በዚህ መሰረት ኬንያ የዚህ ህገወጥ የሰዎች ዝውውር መነሻም መተላለፊያም አንዳንድ የመዳረሻ መሆኗ ትሰራለች። በዋናነት ግን መተላለፊያ ናት። ስለዚህ በዚህም ረገድ ከኬንያ የተለያዩ አካላት ጋር በተለይ ጉዳዩ ከሚመለከታቸው ወገኖች ጋር በትብብር እየሰራንን ህገወጥ የሰዎች ዝውውር ለመግታት በህጋዊና በጸጥታ ረገድ የሚደረጉ እንቅስቃሴዎች አሉ። ይህ እንደተጠበቀ ሆኖ በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በአገር ቤት የሚሰሩ ስራዎች አሉ እና እነዚህ ስራዎች ናቸው እየተካሄዱ ያሉት።
ቁጥሩ የበዛ ስደተኛ ወደ ሶማሊያ እየተመለሰ ባለበት በአሁኑ ወቅት ኑሯቸውን እንደ አዲስ ለመመስረት የሚያስችሉ እድሎች ያለመኖር ለእስላማዊ ጽንፈኛ ቡድን አልሻባብ ተዋጊነት ምልመላ ተጋላጭ ያደርጋቸዋል የሚል ስጋት ያደረባቸው መሆኑን ባለሥልጣናት ይናገራሉ። ሁኔታው የተከሰተው ይህን ፈተና ለመከላከልም የአሜሪካ የስደተኞች ጉዳይ ድርጅት የተባለው ለስደተኞች መብት የቆመ ዓለም አቀፍ ተቋም ከስደት ተመላሾቹ መልሰው መቋቋም ይችሉ ዘንድ የሚያግዙ ልዩ ልዩ ስልጠናዎች በመስጠት ላይ ነው። መሐመድ ዩሱፍ ከሶማሊያዋ የወደብ ከተማ ኪሲማዮ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ይዟል።
ትምህርቱ ጀምሯል። አብዱላ መሐመድ የተሽከርካሪ ሞተር በተበላሸ ጊዜ እንዴት እንደሚጠገን እየተማረ ነው። ፊቱን በቪዲዮ ካሜራ እንዳይቀረጽ ወይም ገጽታው እንዳይታይ የጠየቀው መሐመድ ኬንያው የዳዳብ የስደተኞች መጠለያ ወደ አገራቸው እንዲመለሱ ከተደረጉት ከስደት ተመላሾች አንዱ ነው። ያን በስደተኞች መጠለያ ውስጥ የገፋውን ሕይወት አሁን መልሼ ማስታወስ አልፈልግም ይላል።
I hope that very soon I'll be able to be independent, help myself and other returnees. I want to leave the refugee status behind me and become independent.
በቅርቡ ራሴን እችላለሁ የሚል ተስፋ አለኝ ነው ያለው። በአስተርጓሚ አማካኝነት ራሴንና ሌሎች መሰል ከስደት ተመላሽ ጓዶችን መርዳት የሚችል ሰው መሆንም እሻለሁ። ያን ስደተኛ የሚያደርገኝን የማንነት መታወቂያ ወዲያ ጥዬ ራሱን የቻለ ሰው መሆን እፈልጋለሁ ነው ያለው አብዱላ መሐመድ። የኬንያ መንግስት በመጪው አውሮፓውያን አዲስ ዓመት ሊዘጋው እየተሰናዳ ካለው ዳዳብ የዓመታት የስደት ሕይወት መልስ ቁጥራቸው የበዛ ተማሪዎች ኑሯቸውን ለማሻሻል የሚያግዙ የሙያ ስልጠናዎችን እየወሰዱ ነው። ስልጠናው እየተሰጠ ያለው በእንግሊዝኛው ምህጻረ ቃል ARC በመባል የሚታወቀው ለስደተኞች መብት የቆመ ዓለም አቀፍ ተቋም የአሜሪካ ስደተኞች ጉዳይ የተባለ ድርጅት አማካኝነት ነው። ARC ኪስማዮ ውስጥ ከሚገኙ የተለያዩ የንግድ ድርጅት ባለቤቶች ጋርም በመዋዋል ተማሪዎቹ ለሶስት ወራት ያህል የሚዘልቅ የተለያዩ የሙያ ስልጠናዎችን እንዲያገኙ ይደግፋል። አብዱላ የመኪና ጥገና ትምህርት ከሚከታተልበት ጋራጅ ብዙም ሳይርቅ ታዲያ አንድ ሌላ ቡድን ደግሞ የመስኮት ክፈፍ እንዴት እንደሚበጅ ይማራል።
And also to help by teaching the skills.
አንዳንዶቹ ወጣቶች የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ናቸው። በቀሰሙት የሳይንስ ትምህርት አልሻባብ ጓዳ ሰራሽ ፈንጂዎችን መስራት የመሳሰሉ ለጥፋት ጉዳይ የታለሙ ስራዎች ስልጠና ሊያዘጋጃቸው ይችላል። ወጣቶች በጠቅላላው ለአደጋ ተጋላጮች ናቸው። የሙያ ስልጠና ካላገኙ፣ ትምህርት ካልቀሰሙ፣ ህልማቸውን ለማሳካት የሚረዱ አስፈላጊ ድጋፎችን ካላገኙ ለዚህ ያልተፈለገ አደጋ መጋለጣቸው የማይቀር ነው።
እኚህኛው ደግሞ እስካሁን ቁጥራቸው ከ34000 ሶማሊያውያን በላይ ከዳዳብ ሲመለሱ ከ15000 በላይ የሚሆኑት ደግሞ ኪስማዮ እንደሚያቀኑ እንደሚጠበቅ የገለጹት ከስደት ተመላሾቹ ለእስላማዊ ጽንፈኛ ቡድን አልሻባብ ተዋጊነት ምልመላ ተጋላጭ ያደርጋቸዋል የሚል ስጋት እንዳደረባቸው የገለጹት የኪስማዮ ከተማ ምክትል ከንቲባ ናቸው። ቀደም ሲል የሰማነው ሻፊ አሊ ደግሞ ከነኚህ አንዱ ነው። ራሱንና ሌሎችን ለመርዳት ፍላጎት እንዳለው ነው የሚናገረው።
Some of the youths who are returning their high school graduates.
በዚህ ማዕከል የምንወስደውን ስልጠና ከጨረስኩ በኋላ የራሴን የመኪና መጠገኛ ጋራጅ እንዲኖረኝ ይሻለሁ። ደግሞም የሰለጠንኩበትን የሙያ ትምህርት ከዳዳብ የሚመለሱ ሌሎች ወጣቶች የማካፈል እቅድ አለኝ ያለው። ታዲያ ይሳካላቸው ይሆን? የስልጠናው አዘጋጆች ግን ይህን ሁኔታ ይለውጣል ብለው ያምናሉ።
አሜሪካውያን የምስጋና ዕለትን አውደ ዓመት ነገ አክብረው ይውላሉ። አንድ የአካባቢ ቡድን ታዲያ በጎ ፈቃደኞችና የማኅበረሰቡ አባላት ከአዳዲስ ስደተኛ ጎረቤቶቻቸው ጋር ሆነው ልዩ የምስጋና እራት እንዲቋደሱ እያደረገ ነው። የቪኦኤዋ ዘጋቢ ኤሊዛቤት ቼርኖፍ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
ይህ የተለመደው አይነት የታንክስጊቪንግ ወይም የምስጋና ዕለት አከባበር አይደለም። ይሁንና በቨርጂኒያ ክፍለ ግዛት በሚገኘው አርሊንግተን አውራጃ የአሜሪካን በዓል ወዳጆችና ቤተሰቦች ከአዲስ መጥ ስደተኛ ጎረቤቶቻቸው ጋር ለእራት ተሰባስበው የአሜሪካን በዓል እያከበሩ ነው። ቅድስት ተስፋዬ ወደ ዩናይትድ ስቴትስ የመጣችው ስደተኞች ስራ፣ የትምህርት ዕድልና መኖሪያ ቤት እንዲያገኙ የሚያደርገው የኢትዮጵያ የልማት ካውንስል በኩል ነው።
I'm really happy to work with refugees.
ከስደተኞች ጋር መስራት በጣም ነው የሚያስደስተኝ።
ዛሬ ማታ የሚደረገው የምዝጋና ቀን እራት አዲሶቹን ስደተኞች ለመቀበል ነው። አንዳንዶቹ ባለፈው ወር የገቡ ናቸው።
The aim of the program is we give them the love, we give them the American opportunity.
የዚህ የምስጋና ቀን ዝግጅት ዓላማ አሜሪካኖቹ እንደሚያደርጉት ተሰባስበን እራት እንበላለን። አንዳችን ለአንዳችን ፍቅር እንሰጣጣለን።
ዛሬ ማታ ለእራት የሚቀርበው የተለያዩ ባህሎች የምግብ አይነት ይሆናል። ከተጋባዦቹ ስደተኞች አንዱ ሳዲካሊ ሃይዳሪ የተባሉ ፓኪስታናዊ ሲሆኑ ከ19 ዓመት ዕድሜ ልጃቸው ጋር ሆነው ነው ወደ አሜሪካ የመጡት።
I think this is my 5th or 6th Thanksgiving.
እንግዲህ መስለኝ ይህ አምስተኛና ስድስተኛ ጊዜ የተሳተፍኩበት ስነ ስርዓት ነው።
ቻንድራ የተባለችው ደግሞ ከሽሪላንካ የመጣች ስደተኛ ነች።
Very nice. And so many people I see really, the different country people I see really.
በጣም ደስ ይላል። ብዙ ሰዎችን ከተለያየ ሀገር የመጡ ዜጎችን ያያየው ነው። የተለያየ አይነት የምግብ አይነትም እየተመለከትኩ ነው።
በእራት ግብዣው ላይ የፖለቲካ ጭቅጭቅ አይኖርም። ሰዎች ተሰባስበው የሚደሰቱበት ጊዜ ይሆናል። ሳራ ዙሎ የተባሉ የኢትዮጵያው የልማት ካውንስል ሰራተኛ ሰዎች ለምግብ ሲሰባሰቡ ከሚያለያያቸው ይልቅ የሚያቀራርባቸው እንደሚበዛ ይረዳሉ ብለዋል።
When people share food, an extraordinary thing happens. All of a sudden people find out they have more in common than their differences.
የኢትዮጵያ የልማት ካውንስል ከ30 ዓመታት በላይ እንዲዘልቅ ያደረገው ልዩነቶችን አቅፎ የመቀበሉ ጉዳይ ነው ብለዋል ዳይሬክተሩ ዶክተር ጸሃይ የተፈራ።
Our role in refugee settlement is integrating them into the community. There is no better way of introducing Thanksgiving.
የኛ ጥረት በስደት ህይወት ላይ ከጎናቸው ሰው መኖሩንና ስደተኞቹ ከአዲሱ ህብረተሰብ ጋር የመተዋወቂያ መንገድ እንዲሆንላቸው ነው። ይህ የአሜሪካኖቹ የምስጋና ቀን ደግሞ አንዱ የማቀራረቢያ መንገድ ነው።
እነዚህ ቤተሰቦች አንድ ላይ ሆነው በአሜሪካው ባህል ምግብ ይቋደሳሉ።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ 27 ደቂቃ ሆኗል። አዲስ አበባ ላይ
አታሩጥብል ሰዓት
ዋሽንግተን ዲሲ እና አካባቢዋ ደግሞ ረቡዕ ህዳር 14 2009 ዓመተ ምህረት ከቀኑ 7 ሰዓት ከ27 ደቂቃ ነው። አሁን ሊያዝል አዲሱ እዚህ ጋር እስቲ ሙዚቃ እንጋብጽ ለአድማጮቻችን።
ዘና ማለት ጀምረናልና በዚሁን ቀጥል አይደለም?
አዎ በዚሁን ቀጥል። ሳያት ደምሴ እንደምትወደኝ አውቃለሁና ጫውት እያለን ነው ንጉሱ ታምሬ።
መልካም
ቆንጆ ሙዚቃ ነበር። አሁን 3 ሰዓት ተኩል ሆኗል ከምሽቱ አዲስ አበባ ላይ። እስቲ ሰዓቱን ዋና ዋና የዓለም ዜና ደግሞ ከአዲሱ እንስማ።
ወደ 18,000 የሚሆኑ የቀድሞ ስደተኞች በዚህ ዓመት በሶማሊያዋ ኪስማዮ ውስጥ የሰፈሩ ሲሆን አብዛኛዎቹ በቂ መጠለያ፣ ምግብ፣ የጤና ጥበቃ እንዲሁም ስራ ለማግኘት ጥረት እያደረጉ ናቸው። ከእነዚህ አንዱ በሀያዎቹ ዕድሜ ክልል ውስጥ የሚገኘው አብደላይ መሐመድ በአሁኑ ሰዓት የሙያ ስልጠና እያገኘ መሆኑ ታውቋል። ከዩኒቨርሲቲ የሚገኘው ልምድ ከዕለት ተዕለት የቤት ስራ ወይም ከንባብ አሊያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናግረዋል። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብስብ አመፅን፣ አክራሪነትንና የተቀናጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች ውይይት አካሂደዋል። ዶናልድ ትራምፕ ዛሬ ኒኪ ሄሊን የተባበሩት መንግስታት ድርጅት አምባሳደር አድርገው ይሰይማሉ ተብሎ ይጠበቃል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት የደቡብ ካሮላይናዋን ገዢ ኒኪ ሄሊን በመንግስታቱ ድርጅት አምባሳደር አድርገው የመጀመሪያ ሴት ተሿሚ መሆናቸው ነው። ይሰይማሉ ተብሎ ይጠበቃል። ሄሊ ከዚህ ቀደም ዶናልድ ትራምፕን አይደግፉም ነበረ። ወደ መጨረሻው ነው ድምፅ ለትራምፕ የሰጡት። ዶናልድ ትራምፕ አሜሪካን ከፓሲፊክ የንግድ ስምምነት ለማስወጣት ማቀዳቸውን አንጌላ መርክል የጀርመኗ መራሄ መንግስት ተበሳይተዋል፣ ተቃውመዋል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ትራምፕ የሥራ መጀመሪያ ዩናይትድ ስቴትስን ከመላ አትላንቲክ ሸሪክ አገሮች ኅብረት ማስወጣት ነው ማለታቸው አስደሳች አለመሆኑን ቻንስለሯ ተናግረዋል። ዲሞክራቷ ሂላሪ ክሊንተን አሸናፊዎች በሚለዩበት የግዛቶች የምርጫ ድምፅ አግኝተው የዋይት ሀውስ ቤተ መንግስትን ካሸነፉት ከዶናልድ ትራምፕ በ2 ሚሊዮን በላይ ተመራጮች ድምፅ መብለጣቸው ተዘግቧል። ዜናው አበቃ።
አመሰግናለሁ አዲሱ ለሰዓቱ ዋና ዋና የዓለም ዜና። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው። ኢትዮጵያውያን በአሜሪካ ለዛሬ የሚመለከተው ኢትዮጵያውያን በአሜሪካን ነው።
ልክ ነው። አሜሪካ የሚኖሩ ኢትዮጵያውያን ምን እያደረጉ ነው? በተለይ በዚህ በአውደ ዓመቱ ሰሞን
ይህንን የአሜሪካ የሆነ በዓል ለማክበር ምን እያደረጉ ነው? እስቲ አዲሱ ከአንተ ከራስህ ልነሳና አንድ እያጫወትከኝ የነበረ ታሪክ ነበር እና በአንተ ቤተሰብ ደረጃ እንዴት ነው ለመሆኑ የምታከብረው አንተ አውደ ዓመትን ይህንን የምስጋና ቀን ወይም ታንክስ ጊቪንግን?
እድሉ ስለተሰጠኝ በጣም አመሰግናለሁ። በእውነቱ እኔ የቤተሰብ
ያንተ ነበር እኮ ጊዜ ማይክሮፎኑ ፊት ለፊት ነው ቁጫልኩ።
እዚህ አሜሪካ እግዚአብሔር ይመስገን ብዙ ቤተሰብ አለን። የቅርብ ወንድም፣ እህት፣ የእህት ልጅ፣ ወንድም ልጅ እና ወደ 28 ነን። በየ2 ዓመቱ ስብሰባ እናደርጋለን፣ የቤተሰብ ስብሰባ። ታንክስ ጊቪንግን ግን ከቤተሰብ ስብሰባ ውጭ ታንክስ ጊቪንግ በሚሆንበት ጊዜ እያንዳንዳንችን ቤት እየሄድን አብረን እናከብራለን። ለምሳሌ ነገ አቶ አካሉ የሚባል አክስቴ ልጅ አለ፣ እሱ ቤት ነው የምናከብረው። እንግዲህ
28ታችሁም እዛው ተሰበስባላችሁ
በሙሉ ከልጅ ልጅ ጓደኛም ያለ ጓደኛውን ይዞ እንዲመጣ እናደርጋለን።
እዚህ አካባቢ ነው ሁላችሁ የምትኖሩት ወይስ ደግሞ በአሜሪካ ሙሉ ነው?
ፔንስልቬኒያ ይኖራሉ፣ ላንካስተር አካባቢ፣ ኒው ጀርሲ የሚኖሩ አሉ፣ እዚህ ቨርጂኒያ ራቅ ብሎ ወደ ሪችመንድ የሚኖሩ አሉ። በዛ የምንለው እዚህ ዋሽንግተንና ሜሪላንድ አካባቢ ነን። በሙሉ ግን በዚህ የሚቀር እንደውም ይቀጣል።
እና በግ ትጥላላችሁ ወይስ ተርኪዋን ነው?
እንግዲህ ሁለቱም። አሁን እንዳጋጣሚ ለአንዳንዶቻችን አይሆንም የነገ ዕለት እንዳጋጣሚ ሆኖ ታንክስጊቪንግ ግን ቢሆንም መገናኘታችን በራሱ ትልቅ ነገር ነው እና እንዲህ ነው የምናከብረው።
እና በጎመንም በገንፎም እኮ ልታከብሩ
በእንዴታ እንደተዘጋጀ አላውቅም። ነገ ነው የማውቀው። ዜናዬን ጨርሼ ሩጫ ወደዛ ነው።
እስቲ እንግዲህ ደግሞ ሌላም ከኢትዮጵያውያን በአሜሪካ ጋር ከዚሁ በዓል አከባበር ጋር የሰነከው ነገር አለ መሰለኝ ለዛሬ።
አዎ እንግዲህ ሮም ስትኖር እንደ ሮማውያን ይባላልና አሜሪካ ስንኖር የአሜሪካን ባህል እንወርሳለን። ከውጭ የመጣን ሰዎች መልካም መልካሙን ደግሞ መውረስ ተገቢ ነው። የምስጋና ቀን በጣም ደስ የሚል ነው። ለፈጣሪ ምስጋና ማቅረብ ሁሉም እንደየእምነቱ እና ኢትዮጵያውያን ለመሆኑ ይህን የምስጋና ቀን እንዴት ነው የሚያከብሩ ስንል በየአመቱ በተለያየ ቦታ የሚያከብሩ አሉ። በቅርቡ ሂውስተን በግል ሄጄ ነበርና ስለ ታንክስ ጊቪንግ ትልቅ በዓል እንደሚኖራቸው ሰምቼ ነበርና ከአስተባባሪዎቹና ከአዘጋጆቹ አንዱን አግኝቼ አዋየሁ። አቶ እስክንድር ታምራት ይባላል። የሂውስተን ቴክሳስ ነዋሪ ነው። በሂውስተን ክሮኒክል ሚዲያ የማስታወቂያና የንግድ ስራ ማካሄጃ ክፍል ውስጥ ነው የሚሰራው።
የንግድ ስራ ማስፋፊያ ማለት ነው፣ ማርኬቲንግ ስለኛ
ማርኬቲንግ አለ። እዛ ውስጥ ነው የሚሰራው። አንዳንዱን ጊዜኛ ወደ አማርኛ ለመመለስ በጣም አስቸጋሪ ነው።
ልክ ነህ።
እዛ ውስጥ ነው የሚሰራው አቶ እስክንድር። እሱን አዋይቸዋለሁ። አቶ እስክንድር እንኳን አደረሰህ ለአውደ አመቱ። እንግዲህ እስቲ እንዴት እንደምታከብሩ ግለጥልኝ። ባለፈው ቅዳሜ እንዳከበራችሁ ሰምቻለሁ። ያለፈም ቢሆን እንዴት እንደተከበረ ለሌሎቹ ትምህርት እና ልምድ ይሆናልና እንቀጥል። ከዛ
እንኳን አብሮ አደረሰ። በጣም አመሰግናለሁ።
ባለፈው ቅዳሜ እንዳከበራችሁ ሰምቻለሁ። እስቲ አቶ እስክንድር እንዴት ነው የተከበረው? ማን ማን ነበረ? የት ነው የተከበረው? ምን ያህል ሰው ተገኘ? የመሳሰለውን ቢመልሱልኝ።
የተከበረው መድኃኔዓለም ደብረ ሰላም መድኃኔዓለም ሂውስተን ኦርቶዶክስ ቤተ ክርስቲያን ነው። የተከበረውም ምዕመናኑና ቦርዱ እንዲሁም ደግሞ ለዚህ ለፈንድሬዚንግ ወይም የገንዘብ መሰብሰቢያና ድጎማ ኮሚቴ አለ፣ እሱ ባስተባበረው ስርዓት ነው የተከበረው። እዛው ቤተ ክርስቲያኑ ባለው አዳራሽ ነው የመጣውም ህዝብ ምናልባት ከ350 በላይ ይሆናል በግምት ነው። እና ምሽቱ በጣም ደስ የሚልና በጣም መንፈሳዊና ህብረተሰባዊ በሆነ መንገድ ልክ እንደ ቤተሰብ የቤተሰብ ምሽት በሆነ ጥሩና በጣም ደስ በሚል መንፈሳዊ መንገድ እየተካሄደ ነው።
እናንተ እንግዲህ የቤተ ክርስቲያኒቱ የበጎ አድራጎት ስራን የምትሰሩ ናቸው። ቤተ ክርስቲያን ውስጥ ያከበራችሁትም ለዚህ ይመስለኛል። ነገር ግን የምስጋና ቀን ደግሞ በሁሉም የእምነት ተከታዮች ዘንድ በሁሉም እንደው የሰው ልጆች የሆኑ የሚያከብሩት ነውና ምናልባት ሰፋ ብሎ ከሌሎችም እምነት ተቋማት በጠቅላላ የሂውስተን ከተማን ህዝብ ያሰባሰበ ለማድረግ አላቀዳችሁም? ጠበብ አይልም ወይ ማለቴ ነው።
እርግጥ በአመለካከቱ ጠበብ ያለ ይመስላል። ግን አንደኛ ይሄ ፕሮግራም የተጀመረው ከ3 ዓመት በፊት ነው። እንዳልኩትም የቤተክርስቲያን ውስጥ ያለው የገንዘብ አሰባሳቢና ድጎማ ኮሚቴ ገንዘብ የሚሰበሰብበትን መንገድ በሚያስብበት ጊዜ በጊዜ አጋጣሚም የታንክስ ጊቪንግ አሜሪካኖች እንደሚሉት የምስጋና በዓል በሚከበርበት ጊዜ ብዙ ጊዜ እኛ ወደ ተርኪው ወደ ምግቡ ነው የምናዘነብለው እና በአጋጣሚ ይሄ ደግሞ በእኛ ቤተ ክርስቲያን ውስጥ መጀመሪያ ጊዜ እግዚአብሔርን የምናመሰግንበት አመቱን ሙሉ በጤና በሰላም ጠብቆን እንዲሁም ደግሞ ከብዙ ነገር ጠብቆን እና አንድ ላይ አስተባብሮን ስላቆየን ለእሱ ምስጋና የምናደርግበት ምሽት ቢሆን እና ቤተሰባዊ ይዘት ቢኖረው በዚህም አጋጣሚ የተሰበሰበው ሕዝብ ለቤተ ክርስቲያናችን የሚጠቅሙ አነስተኛ አስተዋጽኦዎች እንዲያደርግና የገንዘብም ድጎማ እንዲያደርግ ጥሩ አመቺ መስሎ ስለታየን ያንን በሚል ጀመር ነው። ግን ሁኔታው ጥሩ እየሆነና መልኩ ጥሩ እየያዘ ሲሄድ ምናልባት ይህንም ሰፋ በማድረግ እንዲያውም ውጭም ሌላ ቦታ ፈልገን እዛ ለማድረግም ምኞት ነበረን። ግን ቤተ ክርስቲያናችንም እየሰፋ እንዲሄድም ለማድረግ ሰው እየመጣ እዛም እንዲሳተፍ ጥሪው ለቤተ ክርስቲያን ምዕመናን ብቻ አልነበረም። አሁንም ጥሪው ለብዙሀን ኢትዮጵያውያኖች ነው።
ማንም ሊመጣ ይችል ነበር ማለት ነው?
አዎ፣ እንዲያውም በሶሻል ሚዲያም ተላልፏል። በምዕመናኑም በኩል ግብዣ እንዲጠሩ ጎረቤት፣ ወዳጆች፣ ጓደኞችንም እንዲያስተዋውቁ ጥሪ ተደርጓል። ስለዚህ የቤተክርስቲያኑ አባላትና ቤተክርስቲያን የሚመጡት ብቻ ሳይሆኑ ማንኛውም ኢትዮጵያዊ መጥቶ የምስጋና ምሽት በሚለው ፕሮግራም ላይ ተካፍሎ ደስ የሚል ምሽት ለማምሸት ነው።
አዎ፣
አላማውም ይዘቱም ይሄ ነው።
የተለያየ አከባበር ኢትዮጵያውያን እዚህ ሀገር ያከብራሉ። ግማሹ እንደውም በርከት ያሉን ማቃቸው የዕለት ሁለት ነገ በየእምነት ቦታቸው በቤታቸውም ተሰባስበው ለፈጣሪ ምስጋና ያቀርባሉ እና እናንተ ደግሞ በዚህ አይነት አክብራችኋል። ባለፈው ቅዳሜ ምን ምን ፕሮግራም ነበራቸው? አቶ ታምራት፣ አንዳንድ ቦታ አሁን እንደ ስነ ግጥም ታሪካዊ የመሳሰለ ነገር ምን ምን ተካሄደ ባጭሩ እንደው በዕለቱ?
እሺ፣ ባጭሩ እንግዲህ ፕሮግራሙ የምስጋና ምሽት ነው እና ይዘቱም ያንን ተከትሎ የሚሄድ ለማድረግ ነው ጥረት ያደረግነው። በዚህም መሰረት የተደረገው አንደኛ አባታዊ ትምህርት ለምስጋና ሰፋ ያለ ትምህርት፣ በጣም ደስ የሚል ትምህርት ተሰጥቷል
በካህኑ።
ከዛም ደግሞ በካህናችን ቀሲስ ሰለሞን የተሰጠ ጥሩ ትምህርት ነበር። በዛ ነው የተጀመረው። ከዛም ቀጥሎ የግጥም ውድድር በየአመቱ እናደርጋለን። ለ10 ደቂቃ እድል ተሰጥቶ ሰው ምስጋናን በሚመለከት ግጥም አቅርቦ አንብቦ ያሸነፈ ስጦታ ይሰጠዋል። ከዛም አልፎ ደግሞ አነስተኛ ድራማ ነበረ። ከዛም ደግሞ ህጻናት መዘምራን ምስጋናን በሚመለከት የምስጋና መዝሙር አቅርበዋል። የምስጋና ወጣት መዘምራንም የምስጋና በሚመለከት አቅርበዋል።
በጣም ጥሩ ነው። በጣም አመሰግናለሁ። ከጊዜ አንጻር እዚህ ላይ አቆማለሁ። በሚቀጥለው እንግዲህ በሌላ ፕሮግራም እንገናኝ። አቶ እስክንድር ታምራት ከሂውስተን እግዚአብሔር ይስጥልኝ፣ መልካም በዓል።
እግዚአብሔር ይስጥልኝ፣ ለእናንተም መልካም በዓል። አመሰግናለሁ።
አዲሱ አመሰግናለሁኝ ለዚህ ዝግጅት። በዋዜማው እንግዲህ የምስጋና በዓል የምስጋና በዓል አሽትተኸዋል በዚህ ዝግጅት።
እሺ፣ ጊዜ ስጥልኝ። አዎ፣
እንዲሁ ላንተም እንዲሁ መልካም የምስጋና በዓል እንዲሆን እመኛለሁ። ወደ ተከታዩ ዝግጅታችን እንለፍ። ዲሞክራሲ በተግባር
የአፍሪቃ የሰብአዊና የሕዝቦች መብቶች ኮሚሽን ባሳለፍነው ወር በእስላማዊ ሪፐብሊክ በጋምቢያ ዋና ከተማ ባንጁል ባደረገው ስብሰባ በፌዴራል ዲሞክራሲያዊት ኢትዮጵያ የሰብአዊ መብቶች አያያዝ ላይ ውሳኔ አሳልፏል። ይህንኑ አስመልክቶ የቀረበ ዘገባ አለ፣ ሰሎሞን ክፍሌ ያቀርባል።
የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን በኢትዮጵያ የሰብአዊ መብቶች አያያዝ ላይ በቁጥር 356 መሠረት ያሳለፈው ውሳኔ ጠንካራና ከአስር በላይ አውጋዥ አንቀጾች ያሉት ነው። የአፍሪካ ኅብረት በተቋቋመበት ቻርተር መሠረት ኮሚሽኑ በአህጉሪቱ የሰብአዊና ሕዝቦች መብቶች ለማስከበር ሥልጣን ያለው መሆኑን በማስታወስ ኢትዮጵያም የኅብረቱ አባል ሀገር እንደ መሆኗ ይህንኑ የኅብረቱን ቻርተር የማክበር ግዴታ አለባት ብሏል የኮሚሽኑ ውሳኔ። ኢትዮጵያ ዲሞክራሲን ለማራመድ ነጻ ምርጫ ለማካሄድና ለመልካም አስተዳደር ምስረታ የቻርተሩን ውሳኔዎች የማክበር ግዴታ ያለባት መሆኑንም ያስገነዝባል። ከአፍሪካ ኅብረት ዓላማዎች አንዱ በቻርተሩ መሠረት የሰብአዊና ሕዝቦች መብቶች እንዲከበሩ ማድረግ፣ የዲሞክራሲና ተቋማቱን እሴቶች ማስጠበቅና የሕዝቦችን ተሳትፎ ማረጋገጥና መልካም አስተዳደር ማስፈን እንደሆነም ውሳኔው ይዘረዝራል። የቻርተሩን አንቀጾች ከ2 እስከ 9፣ 11፣ 13ና 19ን በመጥቀስም በዜጎች ላይ ልዩነት ማድረግን እንዲከላከል፣ በሕግ ፊት ሁሉም እኩል መታየት ያለባቸው መሆኑንና የመኖር መብታቸውን ማረጋገጥ፣ በቁጥጥር ስር እያሉ ለሰቆቃ እንዳይዳረጉ መከልከልና የመሳሰሉ መብቶቻቸው መከበር እንዳለባቸው ያስረዳል። በነጻ የመሰብሰብ የመደራጀትና ሐሳብን ያለ ፍራቻ በነጻነት የመግለጽ መብቶቻቸው እንዲከበሩም ይጠይቃል። አፍሪካ ውስጥ በእስረኞች ላይ ሰቆቃ መፈጸም፣ ማሰቃየትና ከሰብአዊ አያያዝ ውጭ ማቆየት በቻርተሩ መመሪያ መሠረት የታገዱና ከመርሆ ውጭ መሆናቸውንም ያስረዳል።
ኮሚሽኑ በመቀጠልም ባለፈው ዓመት ህዳር በሀገሪቱ የተቀሰቀሰውን ተቃውሞ ተከትሎ የሰብአዊ መብቶች ሁኔታ በእጅጉ እያሽቆለቆለ መምጣቱ በጥልቅ እንዳሳሰበው፣ የመንግስቱ ኃይሎች የተቃውሞ ሰልፎችን ለመበተን ከሚገባ በላይ ኃይል ተጠቅመው ለበርካቶች ሕይወት መጥፋትና አካል ጉዳት እንዲሁም ለሌሎች ብዛት ያላቸው መታሰር ምክንያት መሆኑም እንዳሳሰበው ገልጿል። በቅሊንጦ እስር ቤት እሳት ተነስቶ ታራሚዎችን ጨምሮ በርካታ ሰዎች የመሞታቸውና መጎዳታቸው ሪፖርት፣ በቢሾፍቱ የሃይማኖት በዓል ወቅት ፖሊስ ስብሰባውን ለመበተን ሲሞክር 55 ሰዎች መሞታቸውና በመቶዎች የሚቆጠሩ ሌሎች ተረጋግጠው የመጎዳታቸው ዜናም በጥልቅ ያሳሰበው መሆኑን የኮሚሽኑ ሪፖርት ይዘረዝራል። ኮሚሽኑ መሰረታዊ የሰው ልጆች መብቶችን ያግዳል ያለው በቅርቡ የወጣው የአስቸኳይ ጊዜ አዋጅ ያሳሰበው መሆኑንም ይገልጻል። ከአዋጁ ጋር በተያያዘ የሰዎች ከስፍራ ስፍራ በነጻነት የመዘዋወር መብቶች፣ የመሰብሰብና የመገናኛ ብዙሃን መስተጓጎል እንዲሁም የኢንተርኔት አገልግሎቶች መቋረጥ፣ የብዙዎች ያለ ፍርድ ቤት ትዕዛዝ እየተያዙ መታሰር ያሳሰበው መሆኑንም ይዘረዝራል።
የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን በባንጁል ስብሰባው ይህን ሁሉ ከዘረዘረ በኋላ ባሳለፈው ውሳኔ በኢትዮጵያ በተለይ የአስቸኳይ ጊዜ አዋጁ ከተደነገገ በኋላ በመሠረታዊ የሰብአዊ መብቶች ላይ እገዳዎች መጣላቸውን አውግዟል።
የኢትዮጵያ መንግስት ይህ የአስቸኳይ ጊዜ አዋጅ በሚቆይበት ጊዜም የዜጎቹ የሰብአዊ መብቶች መከበራቸውን እንዲያረጋግጥ ጥሪ አስተላልፏል።
በነጻ የመዘዋወር የመሰብሰብና ኢንተርኔትን ጨምሮ በመገናኛ ብዙሃን ላይ ያወጣቸው እገዳዎች እንዲነሱም ጠይቋል። ከተቃውሞ ሰልፎች ጋር በተያያዙ የታሰሩ ሰዎችም በአካባቢውና ባለም አቀፍ ህጎች መሰረት እንዲዳኙና ክስ ሳይመሰረትባቸው የታሰሩ ሁሉ እንዲለቀቁም ጥሪ አስተላልፏል።
መንግስት የህዝቦችን ደህንነትና ሴኩሪቲ እንዲያረጋግጥ የኃይል እርምጃ ከመውሰድ እንዲታቀብ ጠይቋል።
ኮሚሽኑ በዚህ ውሳኔው መሰረት የሰብአዊ መብቶች አያያዝን በተመለከተ በነጻ አካል ምርመራ መካሄዱን እንዲፈቅድና የመብት ጥሰቶችን ፈጽመዋል የተባሉትን በወንጀሎቻቸው ደረጃ እየተለዩ ባለም አቀፍና አካባቢው የፍትህ ተቋማት እንዲዳኙ እንዲደረግም አሳስቧል።
ከአፍሪቃ ቻርተርና ከዚህ ደብዳቤ መንፈስ ጋር እንዲሁም የኢትዮጵያ መንግስት አባል ከሆነበት ዓለም አቀፍ የሰብአዊ መብት ህግ በተለይም በዚህ ውሳኔ የተጠቀሱ ህግጋትን እንዲያከብር፣
ከላይ የተጠቀሱት የመብት ጥሰቶች ሰለባ የሆኑ ግለሰቦችና ቤተሰቦቻቸው የገንዘብ ክፍያ፣ ህክምናና መልሶ ማቋቋም፣ በደሉ እንዳይደገም ዋስትና ጭምር እንዲሰጥ፣ በቂ ካሳ እንዲከፍላቸው፣
እንዲሁም የኢትዮጵያ መንግስት የመብት ጥሰቶችን የሚመረምር አጣሪ ኮሚሽን እንዲሰይም ጠይቋል።
የአፍሪካ ቻርተር ተቃዋሚዎችን አስመልክቶም ባሳለፈው ጥሪ ተቃውሞ የማድረግ መብታቸውን ሲጠቀሙ ህግና የሌሎችን መብት ላለመጣስ ጥንቃቄ እንዲያደርጉ አሳስቧል።
ሌሎችም በተለይ የተቃዋሚ ፓርቲ መሪዎችና አባላት እንዲሁም የሚመለከታቸው ሁሉና ተራው ህዝብ ከአመስ ቅስቀሳና ሌሎች ወንጀሎችን ከመፈጸም እንዲቆጠቡ ውሳኔው ይጠይቃል።
ተከታዩ ዝግጅት ሴቶችና ቤተሰብ ነው።
መሰረት ንጉሴ መደበኛ ትምህርቷን ከ10ኛ ክፍል ብታቋርጥም በዳንግላ ከተማ ተሰራበት በነበረ ሆስፒታል ውስጥ ግን በርካታ ደንበኞችን ያፈራች የምግብ ዝግጅት ባለሙያ ነበረች። ቤተሰቦቿን ትደጉምም ነበር። ሰሎሞን በላይ ከተባለ እኩያ ጓደኛዋ ጋራ ሰላማዊ የፍቅር ግንኙነት ነበራት። ከሶስት ዓመት ጓደኝነት በኋላ ያለ መግባባት በመካከላቸው በመከሰቱ የፍቅር ጓደኝነታቸው ይቋረጣል።
መሰረት ንጉሴ እንደተጠቀሰው በዳንግላ ከተማ የሆቴል ሰራተኛ ነበረች። የመለያየትን ነገር ያልተቀበለው ጓደኛዋ ግን መውጫ መግቢያዋን ተከትሎ ባላሰበችው ሰዓትና ቦታ ፊቷና ሰውነቷ ላይ በአሲድ ከፍተኛ ጉዳት አድርሶባታል። የተበየነበት ወንጀለኛ ባደረሰው አደጋ የ18 ዓመት ጽኑ እስራት ተፈርዶበታል።
ስለ ፍርዱ አሰጣጥና አሁን ስላለችበት የጤና ሁኔታ መሰረት ንጉሴ ትናገራለች። በተጨማሪም ከኢትዮጵያ የሕግ ባለሙያ ሴቶች ማኅበር ወይዘሮ ሳባ ገብረ መድን፣ የኢትዮጵያ ሴቶች ማኅበራት ቅንጅት ዋና ኃላፊ፣ በአጠቃላይ በሴቶች ላይ ስለሚደርስ ጥቃትና ሕግን በተመለከተ አጠር ያለ አስተያየት ሰጥተዋል።
መሰረት አራጋው ሁለቱንም በስልክ አነጋግራለች።
መሰረት እንዴት ነሽ? ተሻለሽ? በጎ ነሽ? አሁን እንዴት ነው ህመምሽ?
እንደዚህ የተሻለ ነገር የለም። በጣም ስቃይ እየባሰብ ሄደ። አይኔ ደግሞ መገጠም አይችልም። ሰርጀሪ እየጠየ የመደበር ባህር ያለ ሁለቱ ተከርሰዋለ አይኔ አካባቢ ምንም ለውጥ የለም። እየቆየ በጣም ስቃይ በጣም የሚያሰብ በጣም
ህክምና እየተከታተልሽ ነው አይደል? አሁን
አሁን ህክምና በሙሉ ይችላለ ምንም ነው ያለ ስሳንድረ
ለምን ተውሹ? ምክንያትሽ ምንድን ነው?
አቅዳቢ የሆነ ስራ ይዘው አሁንም መሰራቱ ለውጥ ያገኘበት ነገር አይደለም። እንደምንለማመጃ ነገር ነው ያደረጉኝ። እነዚህ በጣም ተቆራርጦ ነው የወደቀ። ስለዚህ እኔ ደህና ህክምና ነው የምፈልገው። እኔ ከዚህ ውስጥ እኔ ሀገር ውስጥ ከዚህ በኋላ መሰራት አልፈለኩም።
አሲዱን ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም? ሰሞኑን ያንን በማስመልከት ነበር የደወልኩልሽ።
ፍርዱ ያን አክል ባይሆንም ቢያንስ ጥሩ ነው ብያለሁ። 18 አመት ፈርዶበታል ሌላ ወንጀል ስለሌለበት እንጂ ያው ዞሮ ዞሮ ለእኔ ያክል አቅዳጅ ነገር አይሰጠኝም። ታሰረ፣ ተፈታ ምናምን ትርጉም የለም። ያው እንግዲህ ምን እንደኔ ጋር ርብርብ ያደረጉልኝ ነበረ ነው የምፈልገው እንጂ 18 አመት ተፈርዶበታል።
የፍርዱ ቀን ነበርሽ አንቺ? እዛ ሄደሽ ነበረ? ተገኝተሻል ቦታው ላይ? እና ሲያይሽ እንደው ተገናኝታችኋል? እንደው ሊያውራሽ ሞክሯል?
ማግኘትም ማየት መታየትም አልፈለግም። ምን ደህና ናት ምናምን ብሎ ያሉትን አብረው የሚሆኑ ፖሊሶች ምናምን እንደው ነበር እነሱን አብረው የሚነበሩትን ሰዎች እንዴት ናት ብሎ መልዕክት ልኳል። እኔ ማየትም እንዳየውም አልፈልግም። አይተኝም ደስ እንዲለውም አይፈልግም። በሰዓት ውስጥ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል። እንዲህ ተጎድቼ ቢሆን ደስ ሊለው ስለሚችል መታየት አልፈለግም።
ይሄ ፍርድ በቂ ነው በቂ አይደለም? ምንድን ነው ለአንቺ የሚፈይድልሽ? እስቲ ንገሪኝ፣ ምን እንደተሰማሽ በፍርዱ።
ፍርዱ ይበቃዋል ማለት እንደ ሰው ሰውነት ስታስቢ ይበቃዋል ነው የምልህ። እኔነቴን አይቀይረኝም። አሁን ነት ፍርድ የሞት ፍርድ ይፈረድበትም በእኔ ያን ያክል አጥጋቢ አይደለም። ግን እኔ እንኳን አልሞትኝና ቢያንስ እኔን ተረባርበው ቢያድኑኝ እሱ የ18 ዓመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል ይበቃዋል ነው የምልህ። እኔ ግን ከባድ ነው። በእኔ ቦታ ሆነሽ ብታስቢ እኔ አላቅም ብቻ ነው በሰው ሰውነት ሌላም ነገር ሊያስተኘው ይችል ነበር። ግን እኔ አልችልም እንደዛ ብዬ ለመወሰን ራሱ አልቻልኩም። ይኸው ምስክረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክሪያለሽ እንጂ እንደሱም ጭካኔ እንደሱ ነገር ሌላም ነገር ነበር ነው የሚያስፈልገው። እኔ አሲዱ ተደፍቶበት ማየትንም ነገር ነበር የምፈልገው። ህጉ እንደዛ አይፈቅድም አሉ። ያው 18 ዓመት ፈርደውበታል። በቂ አይደለም ቢሆንም ግን ከምንም ይሻላል ብዬ ነው የምገምተው። ቢጠፋ ቢሰወር ያንን ነገር ላላገኘችም ነበር።
ወይዘሮ ሳባ ገብረ መድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሂውማን አሶሲሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተው ነበር።
በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አፈጻጸም ያው እንዲሁ ጥሩ ህጎች አሉ። በአሁኑ ሰዓት ሴቶች ጥቃት ለመከላከል የወጡ ህጎች አሉ፣ ፖሊሲዎችም ጭምራሉ። እነሱ እንዲፈጸሙ ሁሉም ህብረተሰብ፣ መንግስትም መንግስት ያለውንም ድርጅት መዝጋት አለበት ብዬ አስባለሁ። ብዙ ጥቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። እዚህ ደግሞ የሴቶች ድርጅቶች ሴቶች ማህበራት መጠናከር አለባቸው። ሴቶች መብቶቻቸውን እንዲጠይቁ ጥቃት ሲፈጸምባቸው ቶሎ ማመልከት እንዲችሉ እንዲሁ ደግሞ ጥቃት እንዳይፈጸም መከላከል እንዲችሉ ሰፊ ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብዬ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ። እንዲህ የመሰለው እና ሌሎችም ከዚህ የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያስጠቅቀንና በጣም እንትን የሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል በምለው የአሲድ መደፋት የሚለውን ነገር ከዚህ በፊትም ስንል እንደነበረው አዲስ ፈኖምና እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክስተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጅምሩ አሁን ብቻ አይደለም። ከዚህ በፊትም እንደዚህ አሲድ የተፈሰሰባቸው እናቶች፣ ሴቶች፣ እህቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። አይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና ይሄ ነገር ማቆሚያ መደረግ አለበት ግን ብዬ አስባለሁኝ። መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው ለምንድን ነው እየጨመረ ያለው ተብሎ ጥናት ተደርጎበት በጣም በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ህግ ሊኖር ይገባል ይላሉ።
እሺ፣ በጣም ነው የማመሰግነው ወይዘሮ ሳባ።
አሜን።
መስታወትን እናመሰግናለን። እንደዚሁም በዘገባው ውስጥ የተሳተፉትን ሁሉ። የተከበራችሁ አድማጮች፣ አሁን ወደ 5 ጉዳይ አካባቢ ሊሆን ነው። ለ4 ሰዓት ሲካ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ዜዎች፣ እንደምን አላችሁ? ሰኞ ዕለት አስተላልፋችሁት መርሃ ግብራችሁ ላይ አንድ አድማጭ ቃለ መጠየቅ ስታደርጉ የእንግሊዝኛ ቋንቋ ለማረም ስትሉ ቃለ መጠየቅ የሚደረግ ሰውዬ ሀሳብ እየበታተናችሁ ነው እና አታርሙ፣ ዝም ብላችሁ ቀጥሉ ብለዋል። እንዳውም ደግሞ እናንተን ማን አስተማሪ ያደረጋችሁ፣ የአማርኛ አስተማሪ ማን አደረጋችሁ ብለው ትንሽ ዘለፋ ነገርም ወርውረዋል እና ተገቢ አይመስለኝም። እንረዳዋለን ከሚሉ እረዳዋለሁ ቢሉ ይሻላል። ምክንያቱም እሳቸው ሌላውን ሊወክሉ አይችሉም፣ እኔን ሊወክሉ አይችሉም፣ በስንት ሚሊዮን የሚቆጠር አገር ቤት ያለውን ህዝብ ሊወክሉ አይችሉም። እሳቸው ለራሳቸው ይረዱት።
ግን ብዙ የማይረዳው አለ። ሁለተኛ እንደገና በሰው ስራ ጣልቃ መግባት መስለኛል። ሳቸው ስለ ጋዜጠኝነት የሚያውቁት አይመስለኝም። ጋዜጠኝነት ማለት ትምህርት ቤት ማለት ነው። ጋዜጠኝነት ማለት በተማረው ቋንቋ በሚያስተላልፈው ቋንቋ ጥርት ያለ መልእክት የሚያስተላልፍ ማለት ነው። እና ትክክለኛ አማርኛ ቋንቋ የምናገኘው ከእናንተ ከቪኦኤ እና ከጀርመን ራዲዮ ነው። የሀገር ቤት ብዙሃን መገናኛዎችማ 25% እንግሊዘኛ ነው፣ ከውሸቱ በተጨማሪ ማለት ነው። እና ቪኦኤ ትክክለኛ ናችሁ፣ ትክክለኛ አርሙ፣ ትክክለኛን ታስተላልፉት፣ ቀጥሉበት። አመሰግናለሁ።
ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ክፍል አዘጋጆች፣ ባለፈው ፕሮግራማችሁ ላቀረብኩት አስተያየት ማለትም በአማርኛ ቋንቋ መሀል ባዕድ ቋንቋዎችን መቀላቀል አስመልክቶ መልሳችሁ ለአድማጮች መወያ የሆን ዘንድ ክፍት በማድረጋችሁ ላመሰግናችሁ እወዳለሁ። በመቀጠል የተሰጠኝን እድል ተጠቅሜ ትንሽ ለማለት የምፈልገው ነገር ቢኖር አንዳንድ የዘመኑ ተማርን የሚሉ የፕሮግራማችሁ ተጠያቂዎች ወይም ደግሞ ታዳሚዎች በአማርኛ ቋንቋ መሀል እንግሊዝኛን ቋንቋን የሚወሽቁት የአማርኛ ቋንቋ ጥረት ኑሯቸው ሳይሆን ምሁራን መሆናቸውን ያስረግጥልናል ከሚል አጉል እምነት ተነስተው የሚደጋግሙት መጥፎ ልማድ ነው የሚል ግምት ስላለኝ ነው። እናንተም እነሱን ለማረም በምታደርጉት ተደጋጋሚ ጥረት አድማጩን ስለሚያሰለች ነው እንጂ የጋዜጠኝነት ሙያችሁ እንከን ኖሮት አይደለም። አውቆ የተኛን ሰው ለመቀስቀስ ሲባል ሌላውን ሰው እንደ መበጥበጥ አይነት ሆኖ ስለተሰማኝ ነው። ለምሳሌ እኔ አማርኛ መፍቻ ቋንቋ አይደለም። አማርኛ በምናገርበት ጊዜ አንዳችም ከዛ ከምወደው የአፍ መፍቻ ቋንቋዬ አንዳችም ቢሆን አልቀላቀልምና ነው። በተረፈ ለተሰጠኝ እድል እጅጉን አመሰግናችኋለሁ። ዳዊት ነኝ ከፊኒክስ አሪዞና። እግዜር ይስጥልኝ።
ክቡራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን።
በዚህ ጉዳይ ላይ ትላንትም እኔ እናንተ እንደጠቀስነው በራዲዮ መጽሔትም እንመለስበታለን። የተለያዩ ፕሮግራሞች ሰርተናልና ይሄ ጥሩ የውይይት ርዕስ ይሆናል።
እንግዲህ አስተያየቶቻችሁን በ2022059942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com እያላችሁ መስጠታችሁን እንድትቀጥሉ በተለያዩ ጉዳዮች ላይ በዚህም ብቻ ሳይሆን በማንኛውም እናንተ ያሳስበናል፣ ይመለከተናል፣ ውይይት ሊደረግበት ይገባል፣ ትኩረት ሊስብ ይገባል በምትሉት ጉዳይ ላይ አስተያየቶቻችሁን እንድትሰጡ እንጋብዛለን። አሁንም አጠር አጠር ያሉ መረጃዎችን እናካፍላችሁና እንሰናበታለን። ለዛሬ ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 22 ብር ከ25 ሳንቲም ነው ዛሬ በወጣ የኢትዮጵያ ብሔራዊ ባንክ መረጃ መሰረት የምንዛሪ መረጃ መሰረት እንግዲህ የባንክ መሸጫ ዋጋ 22 ብር ከ69 ሳንቲም ነው። የባንክ መግዣ ዋጋ ለአንድ የዩናይትድ ስቴትስ ዶላር 22 ብር ከ25 ሳንቲም ነው። ዩሮ 24 ብር ከ07 መግዣው ነው፣ 23 ከ60 መሸጫ። የእንግሊዝ ፓውንድ 28 ከ20 የባንክ መሸጫ ዋጋ፣ 27 ከ65 ደግሞ የባንክ መግዣ ዋጋ ነው። ምንጩን ከwww.nbe.gov.et 18 ምንዛሬዎችን የያዘ ዝርዝር ሰፍሯል፣ ታገኛላችሁ። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ ረቡዕ ህዳር 14 2000 ይቅርታ ነገ ሐሙስ ህዳር 15 አዲስ አበባ ደመና እንደሚኖራት ተንብየዋል። ከፍተኛ ሙቀቱ 12 ዝቅተኛ 24 ነው። ከፍተኛው 24 ዝቅተኛው 12 ዲግሪ ሴልሺየስ ነው። ከጊዜ ጋር እየፈጠንኩ ስለሆነ አንዳንድ ቁጥሮችን ይቅርታ ጠይቃለሁኝ። በwww.ethiomet.gov.et ላይ ከ18 የተለያዩ የኢትዮጵያ ግዛቶች የተሰበሰቡ ጣቢያዎች የተሰበሰቡ መረጃዎች አሉ። የሶስት ቀናት ትንበያዎችም ሰፍረዋል። በነገራችን ላይ ልክ የዛሬ 20 ዓመት ዛሬ ኢትዮጵያ ላይ ከባድ ሐዘን ነበረ። 175 መንገደኞችን አሳፍሮ ወደ ሲበር የነበረ አይሮፕላን ተገዶ ተጠልፎ ኮሞሮስ ደሴቶች አቅራቢያ ወድቆ 125 መንገደኞችና የበረራ ቡድኑ አባላት ዛሬ በዚያም ምክንያት ሞተዋል። ዛሬ ልክ የዛሬ